Voice of America. በኢትዮጵያ ስለ ህዝብ ከመኖሪያው መፈናቀልና መፍትሄዎቹ መልስ የሚሰጡን ዶክተር ያዕቆብ ኃይለማርያም መሆናቸውን ስናሳውቅ ሰሞነኛ በሆነው የኢትዮ ኤርትራ ጉዳይ ላይም መልስ ይስጡን የሚሉ ጥያቄዎች ከአድማጮቻችን ቀረቡ። በተለይም በአሰብ ወደብ ታሪካዊ ባለቤትነት ላይ ዶክተር ያዕቆብ አሰብ የማን ናት የሚል መጽሐፍ አስነብበዋል። በተለያዩ ጊዜያትም ጽሑፎች አቅርበዋል። ዶክተር ያዕቆብ እንደ አውሮፓውያን ዘመን አቆጣጠር በ1990ዎቹ የሩዋንዳን የዘር ፍጅት ለመዳኘት የተቋቋመው ዓለም አቀፍ ችሎት ከፍተኛ አቃቤ ሕግ ነበሩ። በድንበር ጉዳይ ተመሳሳይ ታሪክ ባላቸው በናይጄሪያና ካሜሩን መካከል በተካሄደው የድንበር መካለልም የተባበሩት መንግስታት ድርጅት ሰራተኛ ሆነው አገልግለዋል። ወደ ክፍል አንድ ለጥያቄው ፕሮግራም እናልፋለን። አዘጋጅና አቅራቢዋ ትዝተ በላቸው ናት። የአድማጭ ጥያቄ አስቀድማለች።
ሰላም ቪዎች፣ ጥያቄ ኢትዮጵያ በምስራቅ አፍሪካ ዳርቻ ያለች ሀገር ሆና ለምንድን ነው ያለ ባህር በር እንድትቀር የተወሰነው? እንደሚታወቀው በዘመናት ጅቡቲን ጨምሮ አሰብ፣ ምጽዋም ኢትዮጵያ እንደነበረች ታሪክ ይመዘግባል። ግን የትኛው የአፍሪካውያንም ያለም አቀፍ ህግ ነው ያለ ባህር ዳርቻ ትቀር ብሎ ያለው? ወይስ የውጭ ወራሪዎች ወይም የቀኝ ገዢዎች የቆየ ፍላጎት ከሆነስ የሚል ጥያቄ ለመጠየቅ እወዳለሁ። ወንደሰን ግዛው ነኝ ከቦንጋ ከፋ።
እሺ፣ የአቶ ወንደወሰንን ጥያቄ መሰለ በአሰብ ላይ አጠር ያለ ገለጣ እንዲያደርጉልን የሚጠይቅ እንዲሁም ከአቶ ጌታነህ በኢሜይል ደርሶናል። በፌስቡክ ደግሞ ሻምበል ሀብቴ አሰብ የኢትዮጵያ እንደሆነ ብዙ ጊዜ በመረጃ ይጠቁማሉና በዚህ ላይ አንድ ሀሳብ እንዲሰጡን የሚል ጥያቄ አቅርበዋል። አቶ አበበ ተፈራ መኮንንም እንዲሁ ተመሳሳይ ጥያቄ አቅርበዋልና ስለ አሰብ ወደብ በርሶ ምርምር መሰረት ያሉትን ሀሳብ ያካፍሉን።
እንግዲህ የአሰብ መነሻ ሮቢታኖ የሚባል የጣሊያን ኩባንያ ከሱልጣን ኢብራሂም ከአፋሩ ሱልጣን ገዝቶት ነበር። የንግድ መርከብ ማቆሚያ ነበረ። በዚያን ጊዜ አጼ ምኒልክ የግዛታቸው ወሰን ለዓለም ሕዝብ አስተዋውቀዋል። ወሰኔ እስከ ቀይ ባህር ይደርሳል፣ በምዕራብ እስከ ሱዳን ይዘልቃል ብለው አስታውቀዋል። በዚያን ጊዜ እንግዲህ ቁጥጥር የለም። የአፋሩ ሱልጣን አጼ ምኒልክ ሳያውቁ ወይም የእሳቸው መንግስት ሳያውቅ ያንን ወደብ ሸጠው። ከዛ በኋላ ከ15 ዓመት በኋላ ነው ኤርትራ የሚባል አገር ተፈጠረ እና በዚያን ጊዜ ኤርትራ የሚባለው በጣሊያኖች እጅ ተይዞ ነበር እና ጣሊያኖች አሰብን ወደ ኤርትራ አጠፉት። መነሻው እንደዚያ ነው። አሰብ አሁን ኤርትራ ነጻ በምትወጣበት ጊዜ የኤርትራ አካል አልነበረችም። አሰብ በዚያን ጊዜ ራስ ገዝ ነበረች እና በ1964 ዓ.ም የአፍሪካ ህብረት ያወጣው አንድ ደንብ አለ። ማንም ቅኝ ግዛት የሆነ ሀገር ነጻ ሲወጣ የያዘውን መሬት ብቻ ነው ይዞ ነጻ የሚወጣው እና ኤርትራ የኢትዮጵያ ቅኝ ግዛት ነኝ ስትል ለብዙ ዓመት ተከራክራለች እና እውነትም ቅኝ ግዛት ከሆነች ቅኝ ግዛት መሆኗን ካመነች ነጻ የምትወጣው ያንን የያዘችውን መሬት ነጻ በወጣችበት ጊዜ የያዘችውን መሬት ነበረ ይዛ ነጻ መውጣት የነበረባት። በዛን ጊዜ ደግሞ አሰብ የኤርትራ አካል አልነበረም፣ ራስ ገዝ ነበረ። ብዙም ጊዜ ደግሞ የወሎ አካል ነበር። ስለዚህ ኢትዮጵያ በሚገባ በአሰብ ላይ ተገቢ እና ህጋዊ የሆነ መብት ነበራት። ግን ኢህአዴግ በተለይ አቶ መለስ በእውነት እጃቸውን ታጥበው ያስረከቡት ጉዳይ ነው።
ዶክተር ያዕቆብ እንግዲህ ኢህአዴግን እና ኢፒኤልኤፍን የኤርትራ ሀርነት ግንባርን ያደራደሩት ሀርማን ኮሄን የሚባሉ የአሜሪካ ውጭ ጉዳይ ሚኒስቴር የአፍሪካ ጉዳይ ረዳት ሚኒስትር የነበሩት እሳቸውም ብዙ ጊዜ ይናገራሉ። ኢትዮጵያን ወክሎ የተደራደሩ ባለስልጣናት አሰብን ለምን እንዳልጠየቁ ገርሞኛል እና ካለኝም ቅራኔ ወይንም ጸጸት ኢትዮጵያ ያለ ወደብ መቁረቷ ነው እያሉ ይናገራሉ። ሰሞኑን ደግሞ አንድ አወንታዊ የሆነ እርምጃ ተወስዷል። ከኤርትራ ጋር ግንኙነቶችን ለማሻሻል የኢትዮጵያ መንግስት ተያዘ የተባለውን የባድመ ድንበር ለመልቀቅና ግንኙነቶችን ለማሻሻል በሁለቱ ሀገሮችና ህዝቦች መካከል እርምጃ ወስዷልና ከዚህ ጋር ተያይዞ ምን ለውጥ መጠበቅ ይቻላል? ስለ አሰብ
እንግዲህ አሁን ኤርትራ ባድመ ወደ ኤርትራ ስካልታጠፈ ድረስ ምንም አይነት አልደራደም ብራ ነበር። አሁን ጠቅላይ ሚኒስትር ዶክተር አብይ ካለ ቅድመ ሁኔታ የድንበር ኮሚሽኑ ውሳኔ እንቀበላለን ብሏል። የድንበር ኮሚሽኑ ውሳኔ መሰረት በ1900 ዓመተ ምህረት አጼ ምኒልክ በፈረሙት ውል ከጣሊያን ጋር በፈረሙት ውል መሰረት ባድመ ወደ ኤርትራ ይታጠፋል። ግን የድንበር ኮሚሽኑ ሁለት ኃላፊነት ነበር። አንደኛው በወረቀት ላይ ወሰኑን ማስመር ነበር። ሁለተኛው ደግሞ ይሄ እንግዲህ ዲሊሚቴሽን ይባላል። ሁለተኛው ደግሞ በአካል ተገኝቶ በቦታው ችካል መትከል ይደነግግ ነበር። ሁለተኛው ኃላፊነት ይሄ ነበር። ችካል ከመተከሉ በፊት በወረቀት ከተካለለ በኋላ አቶ ኢሳያስ የሰላም አስከባሪ ቡድንን ከዛ አስወጣ። ቡድን ሲያስወጣ የድንበር ኮሚሽኑ አባላት ለደህንነታችን ስጋት ነው በሚል ጥለው ወጡ እና ችካል አልተተከለም እስከዛሬ ድረስ። እና አሁን ዶክተር አብይ አለቅድመ ሁኔታ እንቀበላለን ሲሉ የግድ ቁጭ ብሎ መነጋገር መደራደር ያስፈልጋል። ምክንያቱም ያ በካርታ የተሰመረው ቤተ ክርስቲያንና መቃብር ይለያል፣ ትምህርት ቤት ለሁለት ይከፍላል። ይሄ ሊሆን የሚችል ነገር አይደለም። ስለዚህ በአካል ተገናኝቶ ድርድር ማድረግና ችካል በሚተከልበት ጊዜ እንዲህ አይነት ጉራማሌ ሁኔታ ሲፈጠር መደራደር ያስፈልጋል፣ ወደ ስምምነት መድረስ ያስፈልጋል። እንግዲህ ኤርትራ ይሄንን ለማድረግ ፈቃደኛ ነች ወይ? አሁን ኤርትራን ከሆነ ከዚህ በፊት እንደምትለው አይ እኔ ውሳኔውን እንደወረደ ነው መፈጸም ያለበት ነው የምትለው፣ እንግዲህ ተማሪ ቤት ለሁለት ተከፍሎ መቃብርና ቤተ ክርስቲያን ተለይቶ ነው ማለት ነው። ምናልባት የዚህ የናይጄሪያና የካሜሩን ተሞክሮ ጉዳዩን ሊያብራራው ይችላል። እኔ በዚህ በሁለቱ መካከል በተፈጠረው የውዝግብ ምክንያት የህግ አማካሪ ተብዬ ተቀጥሬ ነበረ በተባበሩት መንግስታት። ያንን በምናካልልበት ጊዜ በወረቀት ስናካልል ምንም የታየን ነገር የለም። በኋላ ግን በቦታው ተገኝተን ችካል ስንተክል አንድ ቤት ለሁለት ይከፍላል መስመሩ እና ናይጄሪያኖችና ካሜሩኒያኖች ተስማምተው ቤቱ ወደ አንዱ እንዲታጠፍ፣ ሌላው ደግሞ ወደ ካሜሩን እንዲታጠፍ፣ ናይጄሪያ ደግሞ በለውጡ ሌላ ይሰጠዋል በሚል ተስማሙ። አሁንም ባድመም ላይ ቢሆን የግድ እንዲህ አይነት ድርድር መደረግ አለበት። ድርድሩ ደግሞ ዋናው በኢትዮጵያና በኤርትራ መካከል ሰላም ሰፍኖ የሚኖረው የኢትዮጵያ የባህር በር መብት እስከተገበረ ድረስ ነው። ይሄ ዘላለማዊ ጥያቄ ነው ለኢትዮጵያ። 110 ሚሊዮን ህዝብ በእግር መንገድ ርቀት የባህር በር ተዘግቶበት ሊኖር አይችልም። በጣም በጣም አስቸጋሪ ሁኔታ ነው የሚፈጥረው። ዛሬ ለምሳሌ ለጅቡቲ በቀን 2 ሚሊዮን ዶላር ነው የሚከፈለው። በአመት ከ2 ቢሊዮን ዶላር በላይ ነው የሚከፈለው። እንዲያውም ጅቡቲ በዓለም በጣም ውድ ከሚባሉ ወደቦች አንዱ ነው። ስለዚህ አሁን በድርድሩ ጊዜ ባድመንም በሚያሰቅቡ እናስረክባለን ብለዋል። በሚያሰቅቡበት ጊዜ የኢትዮጵያ የባህር በር ጥያቄ መመለስ አለበት። በእውነት ዘላቂ ሰላም ከተፈለገ፣ ወንድማማችነት ከተፈለገ በዛ አይነት ነው መፈታት ያለበት።
ዶክተር ያዕቆብ ኃይለ ማርያም ለሰጡኝ ማብራሪያ በአድማጮቼ ስም በጣም ነው የማመሰግነው።
እሺ፣ እኔም አመሰግናለሁ። በአሁኑ ጊዜ እንግዲህ በሀገራችን የነጻነት የዲሞክራሲና የፍትህ ጮራ ተስፋ ተንጸባርቋል። ተስፋ ነው ምለው እስካሁን ድረስ። ያ ተስፋ ያጨለመው ምንድን ነው? በየጊዜው ከየአካባቢው የሚባረሩ በጎሳቸው ምክንያት የሚባረሩ ኢትዮጵያውያን ሁኔታ በእውነት በጣም ተስፋችን አጨልሞታል። ከነኚህ ከነጻነት ከዲሞክራሲ ትግል በበለጠ ይሄ በጣም ዋጋ የሚሰጠው ነገር ነው እና ጠቅላይ ሚኒስትር ዶክተር አብይ አጽንኦት ሰጥተው እንዲከታተሉት የሚገባ ነገር ነው።